Voice of America. ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እረቡ ሐምሌ 7 2013 ዓ.ም ተመረጥ ዝግጅታችን ጀመረ። የውጭና የውስጥ ጠላቶች ተናበው የከፈቱብንን ጥቃት መክተን እንቀለብሰዋለን ሲሉ ጠቅላይ ሚኒስትር አብይ አህመድ ገለጹ። የትግራይ ክልል መሬት ወረው የያዙ ኃይሎች በአስቸኳይ ከትግራይ ይውጡ ሲሉ የክልሉ ፕሬዝዳንት ዶክተር ደብረጽዮን ገብረ ሚካኤል ተናገሩ። የአማራ ክልል መንግስት ህወሓት በአማራ ህዝብ ላይ የከፈተውን መጠነ ሰፊ ወረራ ለመመከት ከመከላከል ወደ ማጥቃት መሸጋገሩን የክልሉ ብሔራዊ መንግስት አስታወቀ። በምሽቱ ቅንብር ከምናስደምጣችሁ ዘገባዎች የተወሰኑትን ነው ያሰማናችሁ። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ንጉሱ ታምሬ ስርጭቱን ያቀናብርልናል። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com @voanews የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ አሃዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
እንደምናመሻችሁ አድማጮች፣ ዜናውን የማሰማችሁ ቆንጂት ታዬ ነኝ። የአማራ ክልል ጠቅላይ ፍርድ ቤት በሰኔ 15 2011 ዓ.ም በአማራ ክልል ባለስልጣናት ላይ ከተፈጸመው ግድያ በተያያዘ የተጠረጠሩ 32 ተከሳሾችን የመከላከያ ምስክሮች መስማት ጀምሯል። አስቴር ምስጋናው ከባህር ዳር ዝርዝር ዘገባ ይዛለች።
የአማራ ክልል ጠቅላይ ፍርድ ቤት ከትላንት በስቲያ በዋለው ችሎት በእነ ሻምበል መማር ጌትነት የክስ መዝገብ ከ55 ተከሳሾች መካከል ሰኔ 11 2013 ዓ.ም በዋለው ችሎት ጥፋተኛ ናቸው ብሎ በበየነባቸው 32 ተከሳሾች ላይ የመከላከያ ምስክሮችን መስማት፣ 20ዎቹን ደግሞ በዕለቱ በነጻ እንዲሰናበቱ ማድረጉ ይታወሳል። የመከላከያ ምስክሮችን ማድመጥ የጀመረው ፍርድ ቤቱ ሐምሌ 8 2013 እንደሚቀጥል አስታውቋል። በዋና ወንጀል ፈጻሚነት በሌሉበት ክስ ተመስርቶባቸው ጉዳይ ያቸው ሲታይ የቆየው አንደኛ ተከሳሽ ሻምበል መማር ጌትነት፣ 15ኛ ተከሳሽ በላይ ነው ሰፊ ነው እና 14ኛ ተከሳሽ ልቅነው ይሁኔ ላይ ደግሞ ሰኔ 11 2013 ዓ.ም ፍርድ ቤቱ የጥፋተኝነት ብይን መስጠቱ ይታወሳል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴርን ለዘገባው አመሰግናለሁ። በኢትዮጵያ ከጥቂት ሳምንታት ወዲህ የኮቪድ-19 ወረርሽኝ ይዞታ በንጽጽር ከቀደመው የመቀነስ አዝማሚያ ያሳየ ቢሆንም በተለያዩ የአፍሪካ ሀገሮች ሶስተኛ ዙር የወረርሽኝ ስርጭት ማዕበል በመከሰቱ ችግሩ ኢትዮጵያን ጨምሮ ሌሎች የአፍሪካ ሀገሮች ላይ ከፍተኛ ስጋት የደቀነ በመሆኑ ሕብረተሰቡ የመከላከያ እርምጃዎችን አጠናክሮ እንዲቀጥል የጤና ሚኒስትር ዶክተር ሊያ ታደሰ አሳሰቡ። የጤና ሚኒስትሯ ይህን ያሳሰቡት ትናንት በኮቪድ-19 ወረርሽኝና በክትባቱ ወቅታዊ ይዞታ ዙሪያ ለጋዜጠኞች ባደረጉት ገለጻ ነው። ወረርሽኙን ለመከላከልና ለመቆጣጠር የኮሮና ቫይረስ መከላከያ መንገዶችን በሙሉ አቅም በመተግበር እና በማስተግበር ጎን ለጎን የኮቪድ-19 ክትባት መርሃ ግብር እንደቀጠለም ገልጸዋል። ምርመራውን አስመልክቶም ሚኒስትሯ እንደተናገሩት በ20 ደቂቃ ውስጥ የሚደርስ የፈጣን የኮሮና ምርመራ ማድረጊያ በሁሉም ክልሎች የተሰጠ መሆኑንና ማናቸውም ሰው የኮቪድ-19 ህመም ምልክት ሲሰማውና በኮቪድ መያዙ ከተረጋገጠ ሰው ጋር ንክኪ የነበረው ከሆነ በሁሉም የጤና ጣቢያዎች በመሄድ ምርመራውን በነጻ ማግኘት እንደሚችል ሚኒስትሯ አስታውቀዋል። አዳዲስ የኮቪድ-19 ዝርያዎች ስርጭትን አስመልክቶም ሲናገሩ ኢትዮጵያ ውስጥ አልፋና ቤታ የሚባሉት የቫይረሱ ዝርያዎች ከዚህ በፊት በተካሄዱ ምርመራዎች መገኘታቸው መረጋገጡን ነው የገለጹት። ዴልታ የተባለው ዝርያ ቫይረስ መኖሩን ለማረጋገጥ ደግሞ ምርመራ ተጀምሯል ያሉት የጤና ሚኒስትር ዶክተር ሊያ ዝርያው በበርካታ ሀገሮች ከመሰራጨቱ አኳያ ኢትዮጵያም ውስጥ ሊኖር እንደሚችል የሚጠበቅ በመሆኑ ህብረተሰቡ የመከላከያ መንገዶችን በአግባቡ መተግበሩን መቀጠል እንደሚገባው አሳስበዋል። የቫይረስ ዝርያን ማረጋጋጫ አቅምን ለማጠናከርም ከእንግሊዝ መንግስት ጋር በቅርቡ አዲስ የጋራ ፕሮጀክት መወጠኑን የጠቆሙት ሚኒስትሯ ውጤቱን እናሳውቃለን ብለዋል። ከጤና ሚኒስቴር ፌስቡክ ያገኘነው ዜና ነው። በተያያዘም በዕለታዊ የወረርሽኙ ይዞታ ሰንጠረዥ ባገኘነው መረጃ መሰረት ታንት 4880 ሰዎች ተመርምረው 75 ሰዎች ላይ ኮሮና ቫይረስ እንደተገኘ ያሳያል። በኮቪድ ሳቢያ የአራት ሰዎች ህይወት ማለፉንም ሰንጠረዡ ጨምሮ ጠቁሟል። ወደ ዓለም አቀፍ የኮቪድ-19 ዜና ስንሻገር ዩናይትድ ስቴትስ ውስጥ የኮሮና ቫይረስ ስርጭት ማሻቀቡን እንደቀጠለ ነው። ለስርጭቱ መባባስም አንዱ ምክንያት በተለያዩ ክፍላተ ሀገር በፍጥነት የሚተላለፈው ዴልታ የሚባለው የቫይረሱ ዝርያ እየጨመረ መሄዱና መከላከያ ክትባቱን የሚከተቡ ሰዎች ቁጥር ዝቅ ያለ መሆኑ ነው ተብሏል። የኮቪድ-19 ተጋላጮች ቁጥር ያለማቋረጥ እየጨመረ መሆኑን ካሳወቁት በርካታ ክፍላተ ሀገር መካከል የማዕከላዊ ምዕራብ ዩናይትድ ስቴትስዋ ሚዙሪ ስትሆን ክትባቱን የሚወስዱ ሰዎች ቁጥር እጅግ ዝቅተኛ ከሆኑባቸው የሀገሪቱ ክፍሎች አንዷ ነች ተብሏል። በሀገር አቀፍ ደረጃ ሁለት ጊዜ ከሚሰጠው ክትባት የመጀመሪያውን የተከተበው ሰው አማካይ ብዛት ቢያንስ 50 ከመቶ ሲሆን የሚዙሪው ግን 45 ከመቶ ብቻ መሆኑ ነው የተመለከተው። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የቀድሞ ፕሬዚደንት ጄኮብ ዙማ መታሰራቸውን ተከትሎ በተቀሰቀሰና የንብረት ውድመት እንዲሁም ዘረፋም ጭምር በታየበት ብጥብጥ 72 ሰዎች መገደላቸውን የደቡብ አፍሪካ ፖሊስ አስታወቀ። ዴረን ቴይለር ለአሜሪካ ድምጽ ያጠናቀረውን አጭር ዘገባ አሉላ ከበደ ያቀርበዋል።
ቀድሞ ፕሬዚዳንት ለተጠረጠሩበት የሙስና ወንጀል ምርመራ በቀረበላቸው ማዘዣ መሰረት ፈቃደኛ ሆነው ያለመገኘታቸውን ተከትሎ ችሎቱን በመናቅ ተከሰው ባለፈው ሳምንት የ15 ወራት እስር በተፈረደባቸው ወቅት ነው ብጥብጡ የተከሰከሰው። ይሁንና ብዙም ሳይቆይ ታዲያ ያቺ ሀገር በአመታት ውስጥ አይታ ወደማታውቀው በርካታ አካባቢዎችን ወዳዳረሰ አለመረጋጋትና መጠነ ሰፊ ብጥብጥ ተቀየረ። ትልቋን ከተማ ጆሃንስበርግን ጨምሮ ተቃዋሚዎች በሃውቴ ክፍለ ግዛት በሚገኙ በርካታ ከተሞች የገበያ አዳራሾችና ሌሎች መደብሮችን መዝረፍ ያዙ። የጸጥታ ኃይሎች ዘረፋውን ማቆም ባለመቻላቸውም በአንድ ቀን አዳር ሁከቱ የዙማ ትውልድ መንደር ወደምትገኝበት ኳዙሉ ናታልና እንዲሁም ሙፓላንጋና ሰሜናዊ የኬፕ ግዛቶች መስፋፋት መያዙን ፖሊስ አመለከተ። ብጥብጡ የታየባቸው የተቃውሞ ሰልፎች ከጀመሩበት ካለፈው ሳምንት አንስቶም ፖሊስ ከ1000 በላይ ሰዎችን በቁጥጥር ስር አውሏል። የኮሮና ቫይረስ ዓለም አቀፍ ወረርሽኝ ይበልጥ አባባሰው የአገሪቱ ምጣኔ ሀብት ያስከተለውን የኑሮ መቃወስ ተቃውመው ወደ ጎዳና የወጡ ሰልፈኞችም አሉ። በተቃውሞ ሰልፎቹ ወቅት የሚታየውን ሁከትና የዘርፊያ ወንጀሎች ያወገዙት የአገሪቱ ፕሬዚዳንት ሲሪል ራማፎሳ መረጋጋት እንዲመጣ ሲሉ አሳስበዋል።
There is no grievance, no any political cause that can justify the violence and the destruction that we have seen in parts of KwaZulu-Natal and Gauteng. Our constitution guarantees the right of every person to protest.
በኩዋዙ ናታልና በጎቴንግ አንዳንድ ክፍሎች የተመለከትነውን የመሰለ ሁከትና ውድመት ምክንያታዊ ሊያደርግ የሚችል ምንም ቅሬታም ሆነ የፖለቲካ ጥያቄ ሊኖር አይችልም። ህገ መንግስታችን የእያንዳንዱን ሰው የመቃወም የመደራጀት ሐሳብን በነጻነት የመግለጥ እና ነጻ ማህበር የማቋቋም መብት ያረጋግጣል።
የቀድሞ የጸረ አፓርታይድ ታጋይ ታስረው ሰላም አይኖርም ሲል የዙማ ፋውንዴሽን ትላንት ማክሰኞ ባወጣው መግለጫ ዝቷል።
ሉላን ለዘገባው አመሰግናለሁ። የኩባ መንግስት ትናንት ማክሰኞ ባወጣው መግለጫ በሀገሪቱ በተነሳው ጸረ መንግስት ተቃውሞ የአንድ ሰው ህይወት ማለፉን ሲገልጽ ሰብአዊ መብት ተሟጋቾች ደግሞ ባለስልጣናቱ ከ100 በላይ ሰዎች እንዳሰሩ ገልጸዋል። መንግስት የ36 ዓመቱ ሰው የተገደለው ባለፈው ሰኞ ከሃቫና ወጣ ብላ በመትገኘው በአሮዮ ናራንጆ ከተማ በተቃዋሚና በፖሊስ መካከል በተፈጠረ ግጭት መሆኑን አመልክቷል። ደረጀ ደስታ ያቀርበዋል።
Oh, እንዲህ አይነቱ ትልቅ ተቃውሞ በኩባ ላለፉት 10 ዓመታት አልታየም። የተቃውሞ አመጹ ዋና ከተማይቱን ጨምሮ በተለያዩ የአገሪቱ ክፍሎች ከተካሄደ 2 ቀን በኋላ የኩባ ዋና ከተማ ሃቫና ትናንት ማክሰኞ በከባድ የፖሊስ ቁጥጥር ስር ሆና ውላለች። መንግስትን በመቃወም የወጡት ኩባውያን በምግብ አቅርቦት እጥረት፣ እየናረ በመጣው የዋጋ ውድነት፣ በኤሌክትሪክ ኃይል መቆራረጥና መንግስት ለኮሮና ቫይረስ በሰጠው ምላሽ እጅግ የተበሳጩ መሆኑን ይናገራሉ። የኩባ የውጭ ጉዳይ ሚኒስትር ብሩኖ ሮድሪጌስ ለዚህ ምክንያቱ ዩናይትድ ስቴትስ ውስጥ ያሉ የማህበራዊ ሚዲያ አክቲቪስቶች የሚያደርጉት ዘመቻ መሆኑን ተናግረዋል። ባለፈው እሁድ በተለይ በሃቫና ዋና ከተማ የተደረገውን ትልቅ ጸረ መንግስት የተቃውሞ ሰልፍን ጨምሮ በየትናንሽ ከተሞች የተካሄዱት ሰልፎች በእነዚህ ወገኖች የተከሰቀሱ ናቸው ይላሉ።
Tendencias mundiales en los llamados en inglés es resultado de una acción inorgánica desde territorio norteamericano.
እነዚህ ወቅታዊ ጉዳይ በሚል በማህበራዊ ሚዲያ የሚናፈሱት ከሀገሪቱ ጋር ምንም ተሰሰር በሌላቸው ከሰሜን አሜሪካ ግዛት እኩይ ዓላማ ባላቸው ወገኖች ድጋፍ የሚንቀሳቀሱ የፍሎሪዳ ዲጂታል ሚዲያ አክቲቪስቶችና በቴክኖሎጂ የተቀነባበሩ ዘመቻዎች ውጤት ናቸው። ሆን ተብሎ እጅግ ውድ በሆኑ ዘዴዎችና መሳሪያዎች በመጠቀም ውዥንብሩን ዓለም አቀፍ መነጋገሪያ ለማድረግ የሚደረጉ ሙከራዎች ሲሆኑ፣ ይህ ድርጊት በአጠቃላይ ጭካኔና ጥሰት የተሞላበት የትዊተርን የማህበረሰብ ፖሊሲዎች የጣሰ የድርጅቱን ህግ ደንብም ያላከበረ ድርጊት ነው።
የቀድሞ መሪ ራኡል ካስትሮ ባለፈው እሁድ ከፕሬዝደንት ሚጉኤል ዲያዝ ካኔልና ከሌሎች የኮሙኒስት ፓርቲ አባላት አመራሮች ጋር ተቃዋሚዎችን በሚመለከት ተገናኝተው የመከሩ መሆኑን የኩባ መንግስት ሚዲያ ትናንት ማክሰኞ ባወጣው ዘገባ አስታውቋል። ይህ በእንዲህ እንዳለም የዩናይትድ ስቴትስ የአገር ውስጥ ደህንነት ሚኒስትር አሌጃንድሮ ሜዮርካስ ይህን ሁኔታ ተከትሎ የኩባ ዜጎች ከደሴቲቱ አገር ከኩባ በመሸሽ ወደ ዩናይትድ ስቴትስ ድንበር ለመሰደድ አደገኛ የሆነውን የጀልባ ጉዞ እንዳይሞክሩት አስጠንቅቀዋል። ሜዮርካስ በአሁን ወቅት በባህር በኩል የሚደረግ የስደተኞች ፍልሰት መጨመሩን የሚያሳይ ምንም ምልክት አለመኖሩንም አስታውቀዋል።
ረጀን ለዘገባው አመሰግናለሁ። ዩናይትድ ስቴትስ እየተቀያየረ ባለው የዓለም የአየር ንብረት ምክንያት በሚከሰቱ አደጋዎች ሀገር ጥለው የሚሰደዱ በሚሊዮኖች የሚቆጠሩ ስደተኞችን መቀበል ይገባታል ሲል አንድ በጉዳዩ ዙሪያ ጥናት ያካሄደ ግብረ ኃይል ባወጣው ሪፖርት አሳሰበ። በዓለም ዙሪያ ከቀያቸው ለተፈናቀሉ ሰዎች የሚሟገተው ሬፊጂስ ኢንተርናሽናል የተባለው ተቋም ያደራጀው ጥናት ግዙፉን የካርቦን መጠን ወደ ከባቢ አየር የምትለቅ ዩናይትድ ስቴትስ እንደመሆኗ ከአየር ንብረት መለዋወጥ፣ ከፍልሰትና ከመፈናቀል ጋር ለተያያዙ ችግሮች መፍትሄ ማበጀቱን የመምራት የተለየ ኃላፊነት ልትወስድ የግድ ይላል ሲል ነው ያሳሰበው። እንደ አውሮፓውያን አቆጣጠር እስከ 2050 በሚኖሩት ዓመታት ውስጥ አየር ንብረት ለውጥ የተነሳ በየዓመቱ 200 ሚሊዮን የሚሆኑ ሰዎች ሰብአዊ እርዳታ ጠባቂነት የሚዳረጉ መሆኑን የተባበሩት መንግስታት ድርጅት የዓለም አቀፍ ፍልሰት ተቋም IOM አስታውቋል። ለሰዓቱ ያለን ዜና በዚሁ ያበቃል።
ቆንጅታዬን ለዜናዎቹ እናመሰግናለን። ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርስ፣ በ25 ሜትር ባንድ በ12040 ኪሎ ሄርስ፣ በ31 ሜትር ባንድ በ9485 ኪሎ ሄርስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እረቡ ሐምሌ 7 2013 ዓመተ ምህረት ዝግጅታችን ነው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም፣ በአት ቪኦኤ አማሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን ወደ ዕለቱ አብይ ርዕስ እንለፍ። የውጭና የውስጥ ጠላቶች ተናበው የከፈቱብንን ጥቃት መክተን እንቀለብሰዋለን ሲሉ ጠቅላይ ሚኒስትር አብይ አህመድ ገለጹ። ለትግራይ ሕዝብ ያለንን ሐሳብ፣ ለዓለም አቀፉ ማህበረሰብ ያለንን ቦታ ለመጨረሻ ጊዜ አሳይተናል ያሉት ጠቅላይ ሚኒስትር አብይ አህመድ ለሕዝባችን ስንል የከፈልነው ዋጋ ባልገባቸው ደካሞች ምክንያት ውጤት አላመጣም ሲሉ ዛሬ በማህበራዊ ሚዲያ ገጻቸው ላይ ባሰፈሩት መግለጫ አስታውቀዋል። ጠቅላይ ሚኒስትሩ ጁንታው ያሉት ህወሓት የኢትዮጵያ ህልውና ቀንደኛ ጠላት መሆኑን ደግሞ እያስመሰከረ ነው። ይሄንንም መላ ህዝባችንን አስተባብረን እንቀለብሰዋለን ብለዋል። የውጭና የውስጥ ጠላቶች ተናበው ጥቃት መክፈታቸውንም ጠቁመው ሰብአዊ እርዳታ እንዲቀላጠፍ እየሰራን በሌላ በኩል ጥቃቱን መክተን እንቀለብሰዋለን ብለዋል። ዓለም አቀፉ ማህበረሰብም ስለ እርዳታና ስለ ረሃብ ሲናገር መቆየቱን ዘንግቶ የሰላም መንገድ ሊዋጥለት አልቻለም ያሉት ህወሓት ህጻናትን ሲያሰልፍ እንኳን ዝምታን መርጧል ሲሉ ተችተዋል። እነዚህን ሁሉ ከግምት በማስገባት መንግስት አስፈላጊውን ነገር በተገቢው መንገድ ያደርጋልም ብለዋል። በሌላ በኩል መከላከያ አመሻሽ ላይ በሰጠው መግለጫ ሁሉንም ኃይሉን በመጠቀም በህወሓት ላይ ጥቃት ለመሰንዘር በመዘጋጀት ላይ እንደሚገኝ አስታውቋል። የመከላከያ ሰራዊት ግንባታ ስራዎች ዋና አስተባባሪ ሌተናል ጀነራል ባጫ ደበሌ ህወሓት በኮረምና አላማጣ የሚገኙ ውስን የሰራዊቱ አባላትን ለመደምሰስ ሙከራ ማድረጉን ተናግረዋል። ሰራዊቱ ጦሩን በማንኛውም ስፍራ እንደ አመቺነቱ በማንቀሳቀስ ለውጊያ እየተዘጋጀ ቢሆንም መች እርምጃ መውሰድ እንደሚጀምር ግን አንገልጽም ብለዋል። ኬኔዲ አባተ ዝርዝሩን ያሰማናል።
ራሱን የትግራይ መከላከያ ኃይል በማለት የሚጠራው በህወሓት የሚመራው ኃይል አላማጣንና ኮረምን መቆጣጠሩ ከተገለጸ በኋላ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ለመጀመሪያ ጊዜ በጽሑፍ ባወጡት መግለጫ ጁንታ ብለው የገለጹትን ህወሓትንና ዓለም አቀፉን ማህበረሰብ ተችተዋል። በማህበራዊ ድረገጾቻቸው ባሰፈሩት መግለጫ ለትግራይ ህዝብ ያለንን ሐሳብ፣ ለዓለም አቀፉ ማህበረሰብም ያለንን ቦታ ለመጨረሻ ጊዜ አሳይተናል በማለት ጠቅላይ ሚኒስትሩ በሰብአዊነት ላይ የተመሰረተ የተናጠል ተኩስ አቁም መደረጉን አስታውሰዋል። አክለውም ሰላም የተወሰነ ዋጋ እንደሚያስከፍለን ብናውቅም ይህ ግን የመጨረሻ ሰላማዊ እድል ነው ካሉ በኋላ የሰላም መንገድ ሊዋጥለት አልቻለም በማለት ህወሓትን ወንጅለዋል። ህወሓት ህጻናትንና ወጣቶችን ባደንዛዥ እጽ እያሳበደ ወደ ጦርነት እየማገደ ይገኛል ሲሉም የገለጹ ሲሆን የመከላከያ ሰራዊቱ እነዚህን ህጻናት ወታደሮች የመታደግ ሞራላዊ ግዴታ ወድቆበታል ብለዋል። ጠቅላይ ሚኒስትር አብይ ለህዝባችን ስንል የከፈልነው ዋጋ ባልገባቸው ደካሞች ምክንያት ውጤት አላመጣም ሲሉም በመግለጫቸው አንስተዋል። ህወሓት የኢትዮጵያ ህልውና ቀንደኛ ጠላት መሆኑን ደግሞ ያስመሰከረ ነው። ይህንንም መላ ህዝባችንን አስተባብረን እንቀለብሰዋለንም ነው ያሉት። የውጭና የውስጥ ጠላቶች ተናበው ጥቃት መክፈታቸውንም ጠቁመው በአንድ በኩል ሰብአዊ እርዳታ እንዲቀላጠፍ እየሰራን በሌላ በኩል የውጭና የውስጥ ጠላቶች ተናበው የከፈቱብንን ጥቃት መክተን እንቀለብሰዋለን ሲሉም አክለዋል። ከሰብአዊ እርዳታ ጋር በተያያዘ በእርሳቸው አገላለጽ ጁንታው ዋሻ ውስጥ ገብቶ ህዝብ በረሃብ ሊያልቅ ነው እያለ ሲያላዝን የነበረ ሲሆን ለህዝቡ ሲባል ሰብአዊ የተኩስ አቁም ሲደረግ ደግሞ የረሃቡን አጀንዳ ትቶ የጦርነት ነጋሪት መጎሰም ጀመረ ሲሉ ጠቅላይ ሚኒስትሩ ገልጸዋል። በዚህ ረገድ ዓለም አቀፉ ማህበረሰብም ስለ እርዳታና ስለ ረሃብ ሲናገር መቆየቱን ዘንግቶ ህወሓት ህጻናትን ሲያሰልፍ እንኳን ዝምታን መርጧል ሲሉ ተችተዋል። የእርዳታ መግቢያ ኮሪደሮችን የግጭት ቦታዎች ሲያደርጋቸው የእርዳታ ድርጅቶች አሁንም መንግስትን ለመውቀስ እንደሚቃጣቸውም የገለጹት ጠቅላይ ሚኒስትሩ እነዚህን ሁሉ ከግምት በማስገባት መንግስት አስፈላጊውን ሁሉ ነገር በተገቢው መንገድ ያደርጋል ብለዋል። ህዝባችን ከሐሰተኛ መረጃዎችና ከጠላት ፕሮፓጋንዳ ራሱን እንዲጠብቅ ሲሉ ያሳሰቡት ጠቅላይ ሚኒስትር አብይ የውስጥና የውጭ ኃይሎች ፕሮፓጋንዳቸውን አቀናጅተው ህዝብን ለመከፋፈል እየሰሩ ነው ሲሉም ነው የገለጹት። በመሆኑም ህዝቡ እንደ አንድ ሰራዊት ሆኖ ለሀገሩ ህልውና በመቆም የመከላከያ ሰራዊቱን በሁሉም ነገር በመደገፍ የውጭውን ጫናና የውስጡን ትንኮሳ እንዲመክትና እንዲቀለብስ ሲሉ ጥሪ አቅርበዋል። ጠቅላይ ሚኒስትሩ መንግስት አስፈላጊውን ሁሉ ነገር በተገቢው መንገድ ያደርጋል ከማለት ውጭ ስለሚወሰደው እርምጃ በግልጽ ያሉት ነገር የለም። ይሁን እንጂ የመከላከያ ሰራዊት ግንባታ ስራዎች ዋና አስተባባሪ ሌተናል ጀነራል ባጫ ደበሌ አመሻሽ ላይ በሰጡት መግለጫ ህወሓት በኮረምና አላማጣ የሚገኙ ውስን የሰራዊቱ አባላትን ለመደምሰስ ሙከራ ማድረጉን ተናግረዋል።
ሁሉም የሰራዊት አባላት ማን የት ቦታ ይሆናል የሚለውን እንቅስቃሴ ውስጥ እያለን ሁሉም እንደሚያውቀው ድሮም ኮረምና አላማጣ አካባቢ ሰራዊት አልነበረንም። ነገር ግን ደግሞ ለዚሁ ስራ ያመች ዘንድ ኃይል ማስቀመጥ ነበረብን። አነስተኛ ኃይሎችን እንደገና የአካባቢ ኃይሎችን ማስቀመጥ ስለነበረ የተቀመጡት የእኛ የመከላከያ ኃይልና የአካባቢ ኃይሎች ተናጠል የተኩስ ማቆም ስምምነቱ አጋጣሚ በመጠቀም ይህንን እኛ መቋቋም ሳናደርግ እናጠቃለን በሚል ይሄን ኃይላችንን አጥቅቶ ለመደምሰስ ሙከራ አድርጓል።
ሰራዊቱ ሙሉ ኃይሉን በመጠቀም በህወሓት ኃይል ላይ ጥቃት ለመሰንዘር በመዘጋጀት ላይ እንደሚገኝም ሌተናል ጀነራል ባጫ ገልጸዋል።
አንድ ህዝባችን ወገኖቻችን መረዳት ያለባቸው ወታደራዊ ስራ በወታደሮች ብቻ የሚከናወን እንጂ በአክቲቪቲዎች የሚከናወን ስራ አይደለም። በዚህ የተነሳ የት ቦታ መቼ መከላከል አለብኝ መቼ ማጥቃት አለብኝ የሚባለውን ነገር እኛ በውሳኔ ወስነን እየሰራን ያለነው ነገር ነው። ጉዳዩ ውጊያ ነው። ውጊያው ደግሞ ኢትዮጵያን እንደ ሀገር የማስቀጠል እንደ ሀገር ወያኔ የፈለገው ኢትዮጵያን የመበተን ፍላጎት የማይሳካ መሆኑን ማሳየት ብቻ ሳይሆን ማረጋገጥ ማስፈልጋጊ ስለሆነ ሁሉንም ኃይላችንን በመጠቀም መቼ የት ቦታ ማጥቃት እናደርጋለን የሚለውን ነገር በሚገባ እየሰራን እንገኛለን።
ሰራዊቱ ጦሩን በማንኛውም ስፍራ እንዳመቺነቱ በማንቀሳቀስ ለውጊያ እንደሚዘጋጅ ተናግረው መች እርምጃ መውሰድ እንደሚጀመር ግን አንገልጽም ብለዋል።
እየተዋጋን ያለነው ለኢትዮጵያ ድንበር ነው። የኛ ድንበር መረብ ነው። ማንም አውራዘለንና የመንደር ዱርዬ ተነስቶ ኢትዮጵያን ለመበጣጠስ የሚፈልገውን የማይቻል መሆኑን ማሳየት እንጂ እኛ እንደ መከላከያ ሰራዊት የት ቦታ መቀመጥ እንዳለብን በፊትም መቀመጥ ያለበትን ቦታ ሲወስን እገሌ የሚባለው ቦታ ነው የተቀመጥነው ብለን ከማንም ጋር ኮሙኒኬተር አደረግንም አልተነጋገርንም እና በማንኛውም ሰዓት የሚያስፈልገውን መሬት ትተን ወደ ውስጥም ይሁን ወደ ውጭ በፈለገው አይነት መንገድ እንቅስቃሴ አድርገን የወያኔን ግብአት መሬት የአሸባሪን ጁንታ ግብአት መሬት የምናረጋግጥ ካልሆነ በስተቀር እሱ በሚፈጥረው ፕሮፓጋንዳ ሰለባ ሆኖ ማንኛውም ህዝባችን ጆሮ ሊሰጠው የሚገባ ነገር አይደለም። የት ቦታ መቼ ትዋጋላችሁ የሚለው ነገር ወታደራዊ ጉዳይ ስለሆነ ይህን ልገልጽላችሁ አልፈልግም። መቼ፣ እንዴት፣ የት ቦታ ምን አይነት ስራ ይሰራል የሚለው ነገር እየሰራንበት ይገኛል። ህዝባችን ይህንን መከታተል አለበት።
የመከላከያ ሰራዊት የኢትዮጵያን አንድነት ለማረጋገጥ አስፈላጊውን መስዋዕትነት ለመክፈል ከማንኛውም ጊዜ በላይ ዝግጁ ነው ሲሉም ነው ሌተናል ጀነራል ባጫ የገለጹት። መንግስት የተናጠል ተኩስ አቁም ቢያውጅም ህወሓት ትንኮሳ ካደረገ ከባድ አጸፋዊ እርምጃ እንደሚወሰድበት ሌተናል ጀነራል ባጫ ደበሌ ከሁለት ሳምንታት በፊትም መግለጻቸው ይታወሳል። የመከላከያ ሰራዊት ትዕዛዝ በሚደርሰው ጊዜ አስፈላጊውን እርምጃ ሊወስድ በሚያስችለው ቁመና ላይ እንደሚገኝ የሰራዊቱ የህዝብ ግንኙነት ዳይሬክተር ኮሎኔል ጌትነት አዳነም አዲስ ዘመን ጋዜጣ በዛሬው ዕለት ገልጸዋል። የህወሓት ኃይሎች በደቡብ ትግራይ በኩል በራያ ኮረምንና አላማጣን ከመቆጣጠራቸው ባለፈ በምዕራብ ትግራይም ውጊያ ስለመኖሩ በመገለጽ ላይ ነው። ህወሓት በአማራ ክልል ተወረዋል ያላቸውን የትግራይ ግዛቶች እስኪያስመልስ ውጊያውን እንደሚቀጥል በተደጋጋሚ የገለጸ ሲሆን ኮረምንና አላማጣንም በውጊያ ማስለቀቁን ነው ያስታወቀው። መንግስት በአንድ ወገን የወሰደውን የተኩስ አቁም ውሳኔ እንደ መልካም አጋጣሚ በመጠቀም ህወሓት መሰረተ ሰፊ ሆነ ወረራና ጥቃት ማድረግ ጀምሯል ያለው የአማራ ክልል መንግስት ከዛሬ ጀምሮ ከመከላከል ወደ ማጥቃት መሸጋገሩን በኮሙኒኬሽን ጉዳዮች ጽህፈት ቤት ዋና ዳይሬክተር አቶ ግዛቸው ሙሉነ በኩል አስታውቋል። ከኢትዮጵያ ፌዴራል መንግስት ከመከላከያ ሰራዊትና ከአማራ ክልል የተሰጡትን የዛሬ መግለጫዎች በተመለከተ እስካሁን ከህወሓት ወገን የተሰጠ ቀጥተኛ ምላሽ የለም። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የትግራይን መሬት ወረው የያዙ ኃይሎች በአስቸኳይ ይውጡ፣ ካልሆነ ግን ባለፉት 8 ወራት እንዳደረግነው ሁሉ ታግለን መብታችንን እናስከብራለን ሲሉ የትግራይ ክልል ፕሬዚዳንት ዶክተር ደብረጽዮን ገብረ ሚካኤል ተናገሩ። የትግራይ ህዝብን እንደ ጠላት አድርጎ ፈርጆ አያውቅም ያሉት ዶክተር ደብረጽዮን የትግራይ ህዝብ ትላንት የአማራ ጠላት አልነበረም፣ ዛሬም የአማራ ጠላት አይደለም፣ ነገም የአማራ ህዝብ ጠላት አይሆንም ብለዋል። በተያያዘም የክልሉ መንግስት ባወጣው መግለጫ በተለያዩ የኢትዮጵያ አካባቢዎች የትግራይ ተወላጆች በግፍ እየተገደሉ፣ እየታሰሩ፣ ከስራቸውም እየተባረሩ፣ ንብረታቸውም እየተዘረፈ ነው ሲል ከሷል። ሙልጌታ ጽብሀ ዝርዝሩን ያሰማናል።
የትግራይ ክልል ፕሬዚደንት ዶክተር ደብረጽዮን ገብረ ሚካኤል ከብዙ ወራቶች በኋላ ለመጀመሪያ ጊዜ በአማርኛ ቋንቋ ባስተላለፉት መልእክት ለኢትዮጵያ ህዝብ በተለይ ለአማራ ህዝብ ትኩረት ያደረገ ነበር። በዚህ አጭር መልእክት የትግራይ ህዝብ በኢትዮጵያ መከላከያ ሰራዊት እንዲሁም የኤርትራና የአማራ ኃይሎች በደል ተፈጽሞበታል ብለዋል። በጥይት ረሃብና ጾታዊ ጥቃት ህዝቡ ለማጽዳት ለስምንት ወራት ተፈጽሟል በማለት ከሰዋል። በዚህ በደል ያልተንበረከከው የትግራይ ህዝብም ታግሎ እያሸነፋቸው ይገኛል ብለዋል።
ይሁን እንጂ የትግራይ ህዝብ በተፈጸሙት ግፎች አንገቱን ደፍቶ ሞራሉን ተሰብሮ ፈርቶ የሚገዛ ሳይሆን ወድሎቹ ለበለጠ ትግል አንሳስተውት የትግራይ ህዝብ የትም ይኖር አንድ ሰው በከፍተኛ ቁርጠኝነት ጥላቶችን ታግሎ መስዋዕትነት ከፍሎ መብቶቹን በእጁ ማስገባት ጀምሯል። በቀጣይም የተቀሩት መብቶቹ ሳይሸራረፉ ሙሉ በሙሉ በእጁ ለማስገባት ትግሉን ይቀጥላል።
የትግራይ መሬት በኃይል ተወሯል ያሉት ዶክተር ደብረጽዮን መሬቱን ወረው የያዙ ኃይሎች በአስቸኳይ ከክልሉ ይውጡ፣ ካልሆነ መብታችንን እናስከብራለን በማለት ተናግሯል።
ባለፉት 8 ወሮች ከተፈጸሙት አንዱ ህገ መንግስትን በመርገጥ የትግራይ መንግስት የሚያስተዳድራቸው ቦታዎች በእብሪት በኃይል የተቆጣጠሩ ወንጀለኞች አካባቢውን ለቃቸው ወደመጣችሁበት ያለማንገራገር ተመለሱ ቢባሉም በጉልበታቸው በመተማመን አለቅም ብለው ለከፍተኛ ጥፋት ሲዘጋጁ ከርመዋል። አሁንም በተደጋጋሚ በጉልበት ያዛችሁት ቦታ ተሎ ለቃችሁ ትላላችሁ፣ ካልሆነ ባለፈው 8 ወራቶች እንዳደረግነው ሁሉ አሁን መብታችንን ታግለን እናስከብራለን።
የትግራይ ህዝብ የማንም ህዝብ ጠላት አይደለም ያሉት ዶክተር ደብረጽዮን በስልጣን ያሉ ኃይሎች ለስልጣናቸው ሲሉ ለአማራ ህዝብ ወደ ከፋ ችግር እያስገቡት ይገኛሉ ሲሉ ነው የገለጹት።
የትግራይ ህዝብ ህዝብን እንደ ህዝብ ጠላት አድርጎ ፍርጃ ያቀርብ ድርግባሎ የትግራይ ህዝብ ህዝብን እንደ ህዝብ ጠላት አድርጎ ፍርጃ ያቀርብ የትግራይ ህዝብ ትላንት የአማራ ጠላት አልነበረም፣ ዛሬም የአማራ ጠላት አይደለም፣ ነገም የአማራ ህዝብ ጠላት አይሆንም። ይሁን እንጂ በስልጣን ላይ ያሉት ስልጣናቸውን ላለመልቀቅ የሙጥኝ ብለው ይዘው የአማራን ህዝብ ወደ ከፍተኛ አደጋና ጥፋት እያስገቡት ይገኛሉ። ህዝቡ ለስልጣን ጥመኞችና ተስፈኞች ተብሎ የሚከፈል ህይወት መኖር የለበትም ብሎ መቃወም መታገል አለበት።
ለሌሎች ኢትዮጵያውያን ብለው ባስተላለፉት መልእክት ደግሞ በትግራይ ህዝብ ላይ ለደረሰው ጥፋት ፈጻሚዎቹ ወደ ህግ ይቅረቡ በማለት ድርሻቸውን ሊወጡ ይገባል ብለዋል። የውጭ ኃይሎች በመጋበዝ ሊሸነፍ ያልቻለው የትግራይ ህዝብ ትግል በተጨማሪ ሌላ ዝግጅት ለዳግም ጥፋት አንሰለፍም በማለት ተቃወሙ ሲሉ ነው የገለጹት ዶክተር ደብረጽዮን። በተያያዘ ዜና የክልሉ መንግስት ባወጣው መግለጫ በተለያዩ የኢትዮጵያ አካባቢዎች የትግራይ ተወላጆች በግፍ እየተገደሉ እየታሰሩ ከስራቸው እየተባረሩና ንብረታቸውም እየተዘረፈ ነው ሲል መግለጫው ከሷል። በአስር ሺዎች የሚቆጠሩ የትግራይ ተወላጅ የመከላከያ ሰራዊት አባላት ታስሯል፣ አንዳንዶቹም ደብዛቸው ጠፍቷል ያለው ይህ መግለጫ በማንነታቸው በተለያዩ የኢትዮጵያ አካባቢዎች የትግራይ ተወላጆች ታስሯል፣ ያፈሩት ሀብትና ንብረትም ተዘርፈዋል ብሏል። ከ47 ዲግሪ ሴንቲግሬድ በላይ ሙቀት ባላቸው ኮንቲኖሮቹም የትግራይ ተወላጆች በመሆናቸው ብቻ ታጉሯል በማለት መግለጫ ወንጅሏል። በትግራይ ህዝብ ላይ በደል የፈጸሙ አመራሮች በዓለም አቀፍ መድረክ ተጠያቂ ሊሆኑ ይገባል ሲል ነው የትግራይ ክልል መንግስት ባወጣው መግለጫ ያስታወቀው። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለም።
የአማራ ክልል መንግስት ህወሓት በአማራ ህዝብ ላይ የከፈተውን መጠነ ሰፊ ወረራ ለመመከት ከመከላከል ወደ ማጥቃት መሸጋገሩን የአማራ ክልል ብሔራዊ መንግስት አስታወቀ። የክልሉ መንግስት ቃል አቀባይ በዛሬው ዕለት በሰጡት መግለጫ ህወሓት የተኩስ አቁም ስምምነቱን ወደ ጎን በማለት በአማራ ህዝብ ላይ በከፈተው መጠነ ሰፊ ጥቃት በራያ አላማጣ ኮረም እንዲሁም ወልቃይትና ጠገዴ ማይጸብሪ በዋግምራ ብሔረሰብ አስተዳደር በኩል ደግሞ ጻግብጃ ዛታና አበርገሌ አካባቢዎች ዳግም ወረራ ከፍቷል ብለዋል። ይህንን ወረራ ለመከላከልም በአሁኑ ሰዓት የአማራ ክልል ከመከላከል ወደ ማጥቃት መሸጋገሩን ገልጸዋል። መግለጫውን የተከታተለችው አስቴር ምስጋናው ተከታዩን ዘገባ ታሰማናለች።
ለሰብአዊ እርዳታ ተደራሽነትና ለአርሶ አደሩ የእርሻ ጊዜ ስራ ተብሎ የተደረገውን የተኩስ አቁም ስምምነት ህወሓት ለጦርነት ጉሰማ አውሎታል ብለዋል የአማራ ክልል የመንግስት ኮሚኒኬሽን ጉዳዮች ዋና ዳይሬክተር አቶ ግዛቸው ሙሉነህ ዛሬ ለሀገር ውስጥ መገናኛ ብዙሃን በሰጡት መግለጫ። እናም ህወሓት በአማራ ህዝብ ላይ በከፈተው መጠነ ሰፊ ጥቃት በራያ አላማጣ፣ ኮረም እንዲሁም ወልቃይት ጠገዴና ማይጸብሪ በዋግምራ ብሔረሰብ አስተዳደር በኩል ደግሞ ጻግብጅ ዛታና አበርገሌ አካባቢዎች ዳግም ወረራ ከፍቷል ብለዋል። የክልሉ መንግስትም ይህንን በህልውና ላይ ያነጣጠረ ጥቃት ዝም ብሎ መመልከት ስለማይችል ከዛሬ ጀምሮ ከመከላከል ወደ ማጥቃት ተሸጋግሯል ብለዋል።
ዝግጅታችን ራስ በመከላከል ላይ ብቻ ማቆም እንደሌለበት የክልሉ መንግስት ያምናል። በዚህም ራሳችንን መልሰን በደንብ አጠናቅረን አቅሙም ስላለን ወደ ማጥቃት መሸጋገር አለብን። ይህንን ከዛሬ ቀን ጀምሮ የማጥቃት ስራ የምንሰነዝር ይሆናል። ከዛሬ ቀን ጀምሮ ከመከላከል ወደ ማጥቃት ለመሸጋገር ዝግጅታችንን ጨርሰናል። በቀጥታ ሰራዊታችንም ትዛዝ የተሰጠበት ሁኔታ ያለበት ነው ያለው። በተለይም በሶስቱም ግንባሮች ላይ የህወሓት ኃይል እንዲንቀሳቀስ ድል አንሰጥም። ይህም የክልሉ መንግስት በጥብቅ ነው የሚያምነው።
በኢትዮጵያ መንግስት አሸባሪ ተብሎ የተፈረጀው ይኸው ቡድን ለሀገር ብቻ ሳይሆን ለዓለም አቀፍ ስምምነቶችም ተገዥ አለመሆኑን አረጋግጧል ያሉት አቶ ግዛቸው ሴቶችን እና ህጻናትን እንዲሁም ካህናትና አዛውንቶችን ከፊት በማሰለፍ ለጦርነት እየማገደ ይገኛል ብለዋል።
በዚህ የጥቃት ሂደት የዓለም አቀፍ የጦር ስታንዳርድ ወይም ህግም ጭምር በማይፈቅደው መሰረት እያደረገ ያለው በጣም በመድከሙ የተነሳ እንደ ድርጅት በመድከሙ የተነሳ ህጻናትን፣ አዛውንቶችን፣ ካህናት ሳይቀር ቄስ መነኩሴ ፊት ላይ እያሳለፈ በጣም ጥቂት የጁንታ ኃይልና መሳሪያ ታጠቀ ደግሞ ጥቂት በመሆን ወረራ ለማድረግ በማስ ህዝቡን ሙብ እያደረገ ውረር በሚል በግዛታችን ላይ በራሳችን ሉዓላዊነት ጥቃት እየፈጸመ ነው ያለው።
የክልሉ መንግስት የህልውና ትግል በማለት ለሰየመው እንቅስቃሴ መላው የአማራ ህዝብ ከጎኑ እንዲቆም ጥሪ ያደረገ ሲሆን በተለይ በሀገር መከላከያ ሰራዊትና በልዩ ኃይል ሲያገለግሉ የነበሩና አሁን ሙያ የቀየሩ አባላት እንዲሳተፉ ጠይቋል።
የአማራ ህዝብ ከማናቸውም ጠላት ራሱን መከላከል የሚያስችል አቅም ያለው መሆኑን ታውቆ ለራሳችን ችግር የገጠመን ችግር በራሳችን መፍትሄ የመስጠት የሚያስችል ብቃትና አቅም እንዳለን መገንዘብ ያስፈልጋል ማለት ነው። ከዚያ ውጪ ሌላው ብሔር ብሔረሰቦች እና ኢትዮጵያውያን ሌሎች ክልሎችም መሳተፍ መቻል አለባቸው። ይህን ለማድረግ ቁርጠኝነታቸውን አሳይተዋል። በዚህ ደረጃ የኦሮሚያ ብሔራዊ ክልላዊ መንግስት በግልጽ አጋርነቱን አሳይተዋል። የሚያደርገውን ድጋፍ እያደረገ ነው ያለው። በሰው ኃይልም በሎጂስቲክስም ድጋፍ ለማድረግ ሌሎችም ክልሎች እየተዘጋጁ ነው ያሉት። ሌሎችም ክልሎች በዚህ ይቀጥላሉ። ፌዴራል መንግስቱም በግልጽ ማገዝ ያለበትን ነገር እንዲያግዝ ውይይት ተደርጓል። በዚህ ደረጃ ማገዝ ያለበትን ሁሉ እንዲያግዝ ስምምነት ላይ የተደረሰ ስለሆነ ይሄ ኃይል ወራሪነቱ ለአማራ ክልል ብቻ አይደለም፣ ወራሪነቱ ኢትዮጵያን የሚያፈርስ እንደሆነ ተግባቦት አለን። ይሄ ይታወቃል። ስለዚህ ፌዴራል መንግስትን ማገዝ ባለበት ያግዛል።
የአማራ ብሔራዊ ክልላዊ መንግስት ትናንት ባወጣው መግለጫም ህወሓት ከአማራ ክልል ጋር በሚያዋስኑት ሁሉም አቅጣጫዎች መጠነ ሰፊ ወረራና ጥቃት እየፈጸመ እንደሆነ በመግለጽ አውጆ ነበር። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
የአዲስ አበባው ዘጋቢያችን ኬኔዲ አባተ፣ የመቀሌው ዘጋቢያችን ሁልጌታ ጽባህና የባህር ዳሯ ዘጋቢያችን አስቴር ምስጋናው ላደረሱን ዘገባ እናመሰግናለን። ወደ ተከታዩ ዘገባችን ስናልፍ ደግሞ ቃለ ምልልስ እናገኛለን። አርሶ አደሩ የእርሻ ስራውን እንዲያከናውንና ህዝቡም የጥሞና ጊዜ እንዲያገኝ በሚል የተናጥል የተኩስ አቁም አቁሞ ውሳኔ ማሳለፉን አሳውቆ ሰራዊቱን ከትግራይ ክልል ማስወጣቱን የፌዴራሉ መንግስት ቢያሳውቅም በሌላ በኩል የወጡት ባደረስንባቸው ጥቃት ነው ሲሉ ራሳቸውን የትግራይ ኃይሎች ብለው የሚጠሩት የክልሉ ተዋጊዎች ተናግረዋል። ወደ መቀሌ የተመለሰው በዶክተር ደብረጽዮን ገብረ ሚካኤል የሚመራው የክልሉ መንግስትም ባለ 7 ነጥብ ቅድመ ሁኔታ አስቀምጦ ለድርድር የማይቀርቡ ባላቸው እነዚህ ነጥቦች ካልተስማሙ ተኩስ ለማቆም ድርድር እንደማይቀመጥ አስታውቋል። ከአሜሪካ ድምጽ ጋር ትላንት ቃለ ምልልስ ያደረጉት የትግራይ ክልል መንግስት አመራር አባልና የትግራይ ማዕከላዊ ኮማንድ ቃል አቀባይ መሆናቸውን የተናገሩት አቶ ጌታቸው ረዳ የትግራይ ኃይሎች በደቡብና ምዕራብ ትግራይ የከፈቱት ጥቃት ኮረምና አላማጣን ጨምሮ በርካታ የራያ አካባቢዎችን እንዲሁም በምዕራብ የጸለምት አካባቢዎችን ተቆጣጥረናል ብለዋል። በእነዚህና በሌሎችም የወቅቱ ጉዳዮች ላይ በትላንትናው ዕለት በሳተላይት ስልክ አቶ ጌታቸው ረዳን ያነጋገረቻቸው የትግረኛ ክፍል ዝግጅት ባልደረባችን ሳራ ፍሳዬ ናት። አቶ ጌታቸው ትላንት በአካባቢው አለ ያሉትን ሁኔታ እንዲህ ያብራራሉ።
ትግራይን ነጻ ለማውጣት የጠላትን ኃይል ሙሉ በሙሉ ለመደምሰስ ለመስራት የሚያስችል ጥቃት ትናንት ጠዋት የተጀመረ ሲሆን በተለይ የአማራ ልዩ ኃይል ቴዎድሮስ አባይ አሳምነው ውስጥ የተባሉ የሚቀሩ በዋናነት የትግራይ እናቶችን በመግደል ልጆቻቸውን በመርካኑ መስቀል ዜጎ የሚባል ሚና ያልነበራቸው ግን በርካታ ግፍና በደል የፈጸሙ ኃይሎች ከፌደራል ሰራዊት ጋር በመሆን ያን አካባቢ ተቆጣጥረው ስለነበር ነጻ ለማውጣት የሚያስችል ማጥቃት ተደርጓል። በዚህ ማጥቃት መሰረት ብዙዎቹ የአማራ ልዩ ኃይል ብርጌዶች ሙሉ በሙሉ ተደምስሰዋል፣ ወይ ምርኮኞች ወይ ሞት እና ቁስለኛ የሆኑበት ሁኔታ ተፈጥሯል። የፌዴራል መንግስት የሚባለው ሰራዊት አካላትም እንደዚሁ ተደምስሶ ያለፈው በርካታ የጦር መሳሪያ ልበስ ተሽከርካሪዎች በኤምፒ የሚባሉ ልበስ ተሽከርካሪዎች፣ አውሮፕላን መሳሪያዎችን ጨምሮ ሚሊሻዎች ሁሉ በቁጥጥር ስር የዋሉበት በሺዎች የሚቆጠሩ የጠላት ኃይል የተደመሰሰበት ውጊያ ተካሂዷል። ውጊያው አሁንም ቀጥሎ ይገኛል። ከተሞች በጠላት ስር የነበሩ ኮረም፣ አላማጣ ስር ከተሞች ሙሉ በሙሉ ከጠላት ነጻ የወጡበት ሁኔታ ተፈጥሯል። የጠላት ኃይል የአማራ ሚሊሻ ተገደው የመጣ አብዛኛው አርሶ አደር ነው። ተበታትኖ ለሀገሩ እንዲመለስ ከማድረግ በዘለለ እዚህ ግባ የሚባል በአማራ ሚሊሻ ላይ ብዙም የጥቃት ትኩረታችን አልነበረም። ተበታትኖ ወደ ሀገር የሚመለስበት ሁኔታ ነው እያመቻቸን ያለ ነው። በዋናነት ትግራይ እናቶች ስም የተሰየመው ዘመቻ የትግራይ እናቶች ልጆቻቸው ተገለውባቸው እነሱ ተገለው እነሱ ተሰቃይተው ግን ደግሞ ልጆቻቸውን መርቀው ተገልቀው የዚህ ለውጥ አካል በመሆናቸው ለእነሱ ያለንን አክብሮት ለስቃያቸው ያለንን ቁጭት ለመግለጽ በሚያስችል መልኩ ነው የትግራይ እናቶች ዘመቻ በሚል የተሰየመው። ለማንኛውም የጠላት ኃይል አካባቢ ፉከራውን የሚመጥን እዚህ የሚባል ሰራት አይሰራ። አንድ የሰራዊት አዛዥ እንደነገረኝ ቴዎድሮስ ብርጌድ የሚባል ብዙ ሻልቆች ያሉት ነው፣ ከአስር በላይ ሻልቆች ያሉት እና ቴዎድሮስ ብርጌድ ለቴዎድሮስ የሚመጥን የውጊያ ቁመና ሊኖራቸው ይቅርና ከሞት የተረፈው ወደ ምርኮ የገባበት የጠሯቸውን ሰዎች ስንከና ጉድፍ በዘለለ ግባ የሚባል መቋቋም ያልቻሉበት ሁኔታ ነው የተፈጠረው። ስለዚህ እነዚህ ኃይሎች የፌዴራል ሰራዊት 12ኛ፣ 13ኛ፣ 32ኛ በአዲስ ምግሎች እየሞላ የሚያመጣቸው ኃይሎች አሉ። ደሞት የሽረት እንቅስቃሴ እንደሚያደርጉ ይጠበቃል። ስለዚህ እነዚህን ኃይሎች ሙሉ በሙሉ ለመደምሰስ እና ካሁን በኋላ የትግራይ ስጋት የሚሆንበትን እድል ዜሮ ለማድረግ የሚያስችል ስራ ማድረግ እንቀጥላለን ማለት ነው። በአብዛኛው የጸለምት አካባቢ አሁን በቁጥጥር ስር ውሏል። ለበርካታ የወልቃይት አካባቢዎችም እንደዚሁ አሁን የምዕራብ ትግራይ የሚሆን እያንዳንዷ ስኩዌር ኢንች የትግራይ መሬት እዛ እስክትወጣ ድረስ የጠላት ኃይል መቀመቅ እስኪገባ ድረስ የፌዴራል ይባል የአማራ የሻቢያም ኃይሎች ምዕራብ ውስጣን መግፋት የሚቀጥል ነው የሚሆነው።
የኤርትራ ሰራዊት ለቋል ይባላል። ህወሓት ደግሞ የኤርትራ ሰራዊት እንዲወጣ እያሳሰበ ነው። ካልወጣ የት ነው ያለው?
የኤርትራ ሰራዊት አሁንም ትግራይ መሬት ውስጥ ነው ያለው። ወጣ ከተባለ እኮ ይወጣል ከተባለ ረዥም ጊዜ የሚሆነው። የኤርትራ ሰራዊት በግልጽ በተደጋጋሚ እንደገለጸው ከትግራይ የመውጣት ጉዳይ የህልውናው ጉዳይ አድርጎም ስለሚወስድ በተለይ በሰሜን ምዕራብ እና ምዕራብ ትግራይ አካባቢዎች ላይ አሁንም በስፋት አለ። ያው ራሱን ለመከላከል የሚያስችለው ቦታ ይዘዋል የሚል ተረት ነው ለማስወራት የተሞከረ ያለው አይደለም። በዋናነት ህወሓት የብልጽግና ሰራዊት ከተራረገ በኋላ ሻዕቢያ የጥፋት አጀንዳውን ለማስቀጠል በተለይ ከአማራ ተስፋፊ ሽፍቶች ጋር በመሆን በትግራይ ህዝብ ላይ ጥቃት ማድረስ መቀጠል ዋና አጀንዳቸው ስለሆነ አሁንም በርካታ የትግራይ አካባቢዎችን እንደተቆጣጠረ ነው የሚገኘው። ሶ መውጣቱ የሚረጋገጠው በኃይላችን ነው የሚል እውነት አለን። እንደተባለው ለሰላም ፈቃደኝነት ያለ ከሆነ ግን በዩኤን ይሁን በሌላ ዓለም አቀፍ አካል የሚቋቋም ወገን መውጣቱ ከማንኛውም ስኩዌር ኢንች መሬት መውጣቱ ካልተረጋገጠ ሻዕቢያ ልማደኛ ወንጀለኛ ነው። ዝም ብሎ ድንገት አድርጎት የጀመረ ወንጀለኛ አይደለም። እድሜ ልኩን በተመሳሳይ ጉዳይ ላይ ተሰማርቶ የነበረ ቡድን ነው። ስለዚህ አሁንም ሰራዊቱ ትግራይ ውስጥ ነው ያለው።
የተኩስ አቁም አንቀበልም ብላችኋል። ውጊያና ቆምም ነው ወይስ ጥቃት ከመጣብን ለማለት ነው?
አብይ ያቀረቡ የሚባለው የተኩስ አቁም ቀልድ ነው ነው ያለው። በኃይል ተገዶ ከብዙ አካባቢዎች በነገራችን ላይ አብይ የሚተማመንባቸው የሚባሉ አሁን ዝም ብሎ በተደጋጋሚ ባደረስነው ጥቃት በጣም የተዳከሙ ክፍለ ጦሮች ነበሩ። በመጀመሪያው ወረራው ሲጀመር በስፋት የተዳከሙ በርካታ ክፍለ ጦሮች ነበሩ። እነሱን ግን ከየአካባቢ በሚመለምላቸው በማደናገርም በማምታታትም በኃይልም ጭምር በሚሰበስባቸው ወታደሮች ሞልተው ወረራውን ለማስቀጠል ሲሞክር ነበር። ስለዚህ ባለፉት ሶስት ሳምንታት በተለይ ከሰኔ 11 ጀምሮ ባረግነው ስትራቴጂካዊ ማጥቃት ከ9 በላይ ክፍለ ጦሮች ናቸው ሙሉ በሙሉ የተደመሰሱት። ይሄ ለፕሮፓጋንዳ ፍጆታ የሚባል አይደለም። የውጭ ጋዜጠኞች አሉ፣ ሁሉም ተቋማት በአካል መተያዩት ነው። በጣም አስከፊ ጥፋት ነው የደረሰው። በማደናገር ያመጣቸው ወታደሮች፣ በመምሰታት ያመጣቸው ወታደሮች ቁጥራቸው ማይናቅ ደግሞ በትምክህት ተወጥረው የትግራይን ህዝብ እናንበረክካለን ብለው የመጡ ወታደሮች ከነ መኮንኖቻቸው፣ ጀነራሎቻቸው፣ ኮሎኔሎቻቸው አብይም ራሱ ሲገልጽ እንደሰማቸው ዶጋመድ የሆኑበት ሁኔታ ነው የተፈጠረው። ሊያጠፋን የመጣ ኃይል መደምሰስ አማራጭ የለንም። ግን የገበሬ ልጆች በአንድ ወይም ሌላ ምክንያት መጥተው በሺዎች ሲረግፉ ማየት ግን በጣም ያሳዝናል። በሺዎች የሚቆጠሩ ምርኮኞች አሉ። እኔ የምለው አይደለም፣ ቀይ መስቀል ይሁን ሌሎች ተቋማት ያያቸዋል። ሶ ይሄ ከሆነ በኋላ ተኩስ አቁም ያለው የሚል ቅጥረት ውስጥ ተገባ። ተኩስ አቁም ያለው የሚባለው ባንክ ሰፉ የአብይ ሰራዊት ባንክ የትግራይ ህዝብ ሴቪንግ የትግራይ ህዝብ ቁጠባ የሰበሰቡ ባንኮችን በሙሉ ዘርፎ ለመሄድ ሲሞክር ነበረ። ዘርፎን ገንዘብ ዘርፏል። ግን በባንክ ሰራተኞች ትጋት በሰራዊታችን እንቅስቃሴን ጭምር ግን ሙሉ በሙሉ ከመዘረፍ ይዳኑ ባንኮች አሉ። መብራት አጥፍቷል፣ ስልክ አጥፍቷል፣ የእርዳታ እህል እንዳይመጣ ሁሉም አይነት ክልከል አድርጓል። በእንደዚህ አይነት መልኩ የሚመጣ የተኩስ አቁም ቀል ነው ከማለት ውጭ ዜጋ የሚባል ነገር የለውም። እኛ የተኩስ አቁም መደረግ ካለበት ኮምፕሬንሲቭሊ በኔጎሽሽን ላይ ተመስርቶ በድርድር ላይ ተመስርቶ ያስቀምጥናቸው ነጥቦች አሉ። የኤርትራ ሰራዊት ትግራይ ውስጥ ተቀምጦ የኤርትራ የደህንነት ተቋማት ኢትዮጵያ ውስጥ እንደፈለጉ እየተንቀሳቀሱ እንደፈለጉ እያፈኑ የትግራይ ህዝብ አሁንም ሆስቴጅ ተይዞ የተኩስ አቁም የሚባል ነገር አንቀበልም። ከአዙ ስፒክ የትግራይ ተወላጅ ስላጠፋ ስላላጠፋ ትግራይ ስለሆነ ብቻ በየቦታው እየታፈሰ ነው፣ በየቦታው እየተገደለ ነው። ይቺ ነገር ሪቨርስ እስክትደረግ በዝርዝር አስቀመጥናቸው ኮንዲሽኖች አሉ። እነዚህ መሟላት መቻል አለባቸው። የትግራይ ሰላም ዋስትና ሊኖረው የሚችለው የወረራ እንቅስቃሴ መቆም ሲችል ነው። የአማራ ተስፋፊዎች ህግ መንግስት ረግጠው በአደባባይ በኃይል መሬት እናስመልሳለን ብለው ህዝብ እየፈጁ ይህንን እናስቀጥላለን ብለው በሚፎክሩበት ሁኔታ አማራን ህዝብ እና የትግራይን ህዝብ ደብል ማቃባት የሽፍቶችን እንቅስቃሴ የአማራ ህዝብ እንቅስቃሴ አድርጎ በማቅረብ አሁንም ወረራችን እንቀጥላለን ብለው በሚፎክሩበት ሁኔታ አንቀበልም አይደለም፣ በመርህ ደረጃ ተኩስ አቁም እንቀበላለን። ህዝባችን ከተኩስ የሚጠቀመው ነገር የለም። ህዝባችን ከጦርነት የሚጠቀመው ነገር የለም። ሰው ጦርነት ለአንድና ለመጨረሻ ማክተም የሚያስችል ስምምነት የሚያመጣ ከሆነ ከማንም ጋር ልናደርግ ዝግጁ ነን። ጉዳዩ ግን እሱ አለ ወይ ነው። እንደዛ የሚባል ነገር የለም። አሁንም እየሰማችሁ ነው። ቀረቶ ድሮ ምንድን ነው ቋንቋው ተቀይሯል። ከአሁን በፊት አንድ ሰው እስኪቀራቸው እንፈጃቸዋለን ይሉ የነበሩ የአማራ ክልል ሽፍቶች አሁን አንድ ሰውና አንድ ጥይት እስኪቀር እነሱ አንድ ሰው እስኪቀሩ አይደለም የአማራ ህዝብ እስኪያልቅ ነው። ለእነሱ ደንታቸው አለ። የአማራ ህዝብ ደን የአማራ ወጣት ደን ለአብይ አህመድ ክብር የረገፈ የአማራ ወጣት ቤቱ ይቁጠሩ። በጣም የሚያሳዝ ነው። አሁንም የአማራ ገበሬ ከእርሻው አፈናቅለው በመድፍና በታንክ ያልቻሉትን ትግራይን የማስገበር እንቅስቃሴ በአማራ ክብር ስም የአማራ ክብር ተነካ በሚል ቅጥፈት አሁንም 10 ሺዎችን ጦርነት እሳት ውስጥ እየማገዱ ነው። ይሄ የሚያመጣው ለውጥ አለ ብለን አናምንም። አዙ ስፒክ ይህንን ለመቀልበስ የሚያስችል ስራ እየሰራ ነው ያለ ነው። ስለዚህ የተኩስ አቁም የሚባለው ቀልድ በዚህ ደረጃ ነው መታየት ያለበት ነው ያለው እኛ እንጂ በመርህ ደረጃ የተኩስ አቁም አንቀበልም የሚል አቋም የለንም። የትግራይ ህዝብ የሚጠቀመው ከተኩስ ሳይሆን ከሰላም ነው።
ቃለ ምልልሱ አልተቋጨም። ክፍል 2 በነገው ምሽት ይቀርባል። አድማጮች፣ ወደ ተከታዩ ዘገባችን ወይም ውይይት ነው የምናልፈው። በትግራዩ ቀውስ የሚታዩትን ወቅታዊና አነጋጋሪ ርዕሰ ጉዳዮችን ጨምሮ ለግጭቱ ዘላቂ እልባትና የሰላም እድል እንዲሁም አብሮ የመኖር እጣን በሚመለከቱ ጭብጦች ዙሪያ በሶስት ወገን ወደ ተጀመረ ክርክር ነው የምንወስዳችሁ። ተሳታፊዎቹ አቶ ዮሐንስ አብርሃ የቀድሞ የኢትዮጵያ ዲፕሎማት ከቶሮንቶ ካናዳ፣ ዶክተር ዮናስ ብሩ በዓለም ባንክ ዓለም አቀፍ የሀገሮች የኢኮኖሚ የንጽጽር ፕሮግራም ምክትል ስራ አስኪያጅ በመሆን ያገለገሉ ከዋሽንግተን ዲሲ እና ዶክተር በርሄ ሀብተ ጊዮርጊስ በዩናይትድ ስቴትስ ለረጅም ዓመታት በዩኒቨርሲቲ መምህርነት ያገለገሉ የኤርትራ ተወላጅ ከአትላንታ ሲሆን ክርክሩ የተካሄደው ባለፈው ሳምንት መጀመሪያ ላይ ነው። ክርክሩን ያስተናገደው አሉላ ከበደ ነው። የምሽቱ በጥያቄ ይጀምራል።
ይሄ ጥያቄ ዶክተር ዮናስ ለርሶ ነው። የኢትዮጵያን መንግስት ፍላጎት የሚመለከቱ ጥያቄዎች ላይ ቀደም ብለው ጠቅላይ ሚኒስትር አብይ እንደሰሟቸው መገናኛ ብዙሀኑን የውጭ ኃይሎች ያሏቸውን ስም ያልጠቀሷቸውንም ጨምሮ ሆን ተብሎ የሚደረግ የተቀነባበረ ተጽዕኖ እንዳለ ተናግረዋል። በሁለቱና ወይም በሶስት ወገኖች ለሚደረገው ለዚህ ግጭት ለምንድን ነው ምክንያት የሚጠቀሱ አንዳንድ አገሮችን ከሌላ ምክንያት ጋር እያይዘው ማቅረብ ይቻል ይሆናል የተነሱ ስላሉ። ከዚያ ውጭ ግን ተጽዕኖ የሚያደርጉት ለምንድን ነው? ከሁሉም በላይ ደግሞ የዓለም መገናኛ ብዙሀን በኢትዮጵያ ላይ በኤርትራ ላይ ተጽዕኖ የሚያደርግ የተዛባ መረጃ ለማቅረብ ለምን ፈለጉ? እንደ ጠቅላይ ሚኒስትር አብይ አስተያየት።
በጣም አመሰግናለሁ። በጣም ሰፋ ያለ ጥያቄ ነው። እኔ ትንሽ ለየት ያለ አስተሳሰብ ነው ያለኝ፣ እንዲሁም በጣም ከዶክተር በርሄ ጋሩት ጋር በጣም የሚቃረን ነው። አሜሪካ ለኢትዮጵያ ሰላም ብልጽግና በጣም የምትፈልግ ሀገር ነች። ኢትዮጵያ በጣም ስትራቴጂክ ቦታ ላይ ያለች ስለሆነች ያንን ትፈልጋለች። እስካሁን ድረስ ደግሞ ኢትዮጵያ ላይ የአሜሪካ መንግስት ጭነት አደረገ በምንልበት ጊዜ ሚኒንግፉል ጭነት ያደረገው ነገር የለም። ይሄው እስካሁን ድረስ ገንዘቡ ይመጣል ያለው። በ2020 ኢትዮጵያ ከአፍሪካ ውስጥ የአሜሪካን ከፍተኛውን እርዳታ ያገኘች መንግስት ሀገር ነች። በናይልም ቢሆን ከዛ ስብሰባ ከወጣን በኋላ ነው 5 ቢሊየን የዲኤፍሲ ብር ለኢትዮጵያ መንግስት የተፈቀደው። ዞር በል ብለውት ትራምፕን ረግጠን ከወጣን በኋላ ነው። በአት ስትራቴጂክ ሌቭል ኢትዮጵያን አሜሪካ ስታቢላይዝ ማድረግ አይፈልግም። ቲፒኤልኤፍንም መደገፍ አይፈልግም። ቲፒኤልኤፍ ስልጣን ላይ መጥቶ አገር እንደማስተዳደር ያቃሉ። የኢትዮጵያን ስታቢሊቲን ስለሚፈልጉ እንዲሁም ኮትፊልፍን ገፍተው ያሰጡት አሜሪካኖቹ ናቸው። ለምንድን ነው ታዲያ ሁሉ የሚዲያ እንትን ያለ እንደሆነ የኢትዮጵያ መንግስት የኤርትራን መንግስት ነው ጨመር ይችላልው እዚህ ላይ በፐብሊክ ሪሌሽንስ ላይ እንደ ኢንተርናሽናል ፍሮንት ለቲፒኤልኤፍ ለቀውጥቷል። ቲፒኤልኤፍ በፐብሊክ ሪሌሽንስ በኢንተርናሽናል ፐብሊክ ዲፕሎማሲ ያሸነፈ ነው ያለው። ካምፔናቸው ሶፊስቲኬትድ ነው አይደለም? አክቹአሊ ዋን ኦፍ ዘ ሞስት ቤዚክ ኢሊትሬት ካምፔን ልትገምተው ከምትችለው በጣም ያነሰ። ግን አንድ ተጫዋች ብቻውን በሚጫወትበት ጊዜ ሜዳ ውስጥ ገብቶ ሁልጊዜ ያሸንፋል። ያንን ማድረግ ከቻለን በጣም ባጭር ጊዜ ይሄ ነገር መቀልበስ ይችላል። ብዙ ጊዜ እኛ አሁን ጭነት ምን ነው ምንድነው አሁን የውጭ ጉዳይ ሚኒስተሩ ያሉትን ሰምተናል። ያማራን ህዝብ አሰጡ፣ ያማራን ሚሊሻ አሰጡ፣ ኤርትራን አሰጡ። የሚያገባው ነገር የለም። ዝም ብላቸው ከዛ በኋላ ምን አክሽን ወሰዱ? እስካሁን ድረስ ምንም አክሽን የወሰዱት ነገር የለም። ግን in the meantime ደግሞ እዛ ከመድረሴ በፊት አንድ በጣም ኃይል ትልቅ ስልጣን ላይ ያለ የአሜሪካ ባለስልጣን ይጻፈልኝል እንገራቸው በጽሑፍ ነው ይችላል አለ። ምንድነው ያለው? TPLF አለ ለኢንተርናሽናል ሚዲያዎች ገንዘብ እየከፈሉ ውሸት እንደሚያስነዙ እናቃለን። እንዲሁም ላስት ዊክ ኢሜል አቆለት ይሄን ነገር ኮት ላረግህ ፈልጋለሁ ይስለው በስሜ ኮት እንዳታረገኝ ብሎ ፌስቡክ ላይ አውጥቻለሁ። ስለዚህ ውሸት ላይ የተመረኮዘ ፐብሊክ ሪሌሽንስ አድርገው ማሸነፋቸው ይሄ ሁሉ የኢንተርናሽናል ጋዜጠኛ አሁን የሲኤንኤን አቅራቢ ተመልክቷል። አንድ ኢንዲፔንደንት የሆነ ጋዜጠኛ ሳይሆን የምትመስለው አድቮኬት ሆና ነው የምታቀርበው። ይያልኩበት ምክንያት ልግለጽ። የአምነስቲ ኢንተርናሽናልን ሪፖርት አይታችሁት እንደሆነ አንድ ጊዜ ሲጽፉ 41 ጉዳት የደረሰባቸው ሰዎች 21 እዛው የነበሩ ሁሉ ነገር የሚያቆ ሰዎች 81 ሰዎችን ኢንተርቪው አድርገን በጣም የሚያስተማምን ማረጋገጫ ይዘን ነው ይሄንን የጻፍነው ብለው ጻፉ። ያሉት ምንድነው? አክሱም ላይ እንደዚህ ተደረገ፣ ከቸርች ውስጥ አስወጥተው ገደሏቸው ብለው አንድ አይነት ድምጽ ነበር 61 ሰዎች የሰጧቸው ለነዚህ ሰዎች። ከሁለት ሳምንት በኋላ መጣው አምነስቲ ኢንተርናሽናል ምን አሉ? ሁኔታውም ያገዳደሉም ሁኔታ እንኳንም ሁሉ ትክክል አልነበረም አሉ። 61 ሰው አንድ አይነት ታሪክ በሚነግር ጊዜ ምንድነው? ሪሄርስት የተደረገ ፋብሪኬትድ የሆነ በቲፒኤልኤፍ እየተጻፈ የተሰጣቸውን ያነበቡት ማለት ነው። አለበለዚያ 61 ሰው ቀኑንም ኮንዲሽኑንም ሲቹዌሽኑንም ሊሳሳት አይችልም።
መልካም።
ኦኬ አንድ ጀስት ዋን ላስት ሴንተንስ። እንደ አይነት በውሸት ላይ የተመሰረተ አፓርታይድ ላይ የተመሰረተ ግሩፕ ኢንተርናሽናል ሚዲያ ላይ በሚያሸንፍበት ጊዜና ያን ያህል አቴንሽን ሊያገኝ የቻለው ኢትዮጵያና ኤርትራ ኢንተርናሽናል ፎረሙን ለቀውላቸው ስለወጡ ነው ፐብሊክ ሪሌሽኑን። ያ ነው ደግሞ ትግራይ ውስጥ ከሚደረገው ጦርነት ይልቅ ያንን እስካሸነፍን ድረስ የትግራይን የዎር ካልኩለስ ሊቀየር ይችላል። ቴንክ ዩ።
መልካም ዶክተር ዮናስ። ወደ አቶ ዮሐንስ ፈጥኜ እንዲሄድ አንድ ጥያቄ ጠይቄያለሁ። በተጨባጭ ተጠያቂ የሚሆኑበት ቀደም እንዳሉት የህዝብ ግንኙነት ስራው የተሳካ በመሆኑ ብቻ ነው ወይስ በርግጥ ኃላፊነት የሚወሰድባቸውን ችግሮች ነበሩ? ዶክተር በርሄ ሲመልሱ አጠቃላይ አቋማቸው ልክ ካለመሆኑ የተነሳ ቢኖር እንኳን እንዳና ያድርገውናል የሚል አይነት አንድምታ ያለው ያሉት አለ። እርሶ የሚቀበሏቸው ኃላፊነት የሚወሰድባቸው ችግሮች የሉም ወይ?
አው ዴፊኒትሊ ላስት ታይምም ሶስታችንን እየቀረብን ጊዜ ብያለሁኝ። ከዛም በኋላ ብዙ ጽፍ ያለሁኝ በኤርትራ ወታደሮች፣ በኢትዮጵያ ወታደሮች፣ በቲፒኤልኤፍ ወታደሮችና ሚሊሻዎች ሁሉም ሊወነጀሉበት የሚችል ኢንክሉዲንግ ዎር ክራይም ተሰርቷል ሊባል የሚያስችል በቂ ምክንያቶች አሉ። መረጃ ማለት አልችልም ምክንያቱም ቬሪፋይ አላረኩም፣ ግን በቂ ምክንያቶች አሉ። ሶስቱንም ኢንተርናሽናል ባዲስ ኢንቨስቲጌትን ሊያደርጓቸው የሚገባ ከማይከድራ ጀምረህ እስከ አክሱም በተለያየ ቦታ ላይ የኢትዮጵያም እኮ ሂዩማን ራይትስ ካውንስል ብሏል ሴቶች ተደፍረዋል፣ ሰዎች ተገለዋል ኤክስትራ ጁዲሻሊ። ያንን ማመካድ ፍጹም አይቻልም።
መልካም ወደ አቶ ዮሐንስ ልሻገር። አቶ ዮሐንስ በርካታ ሐሳቦች ናቸው የቀረቡት። እስኪ ቅድሚያ እስካሁን በቀረቡት ላይ የሚመለሱትን እናስቀድም።
በጣም ጥሩ። የተወሰኑትን ብቻ አንኳር አንኳር የሆኑትን ላንሳ። በጣም እንዳልከው በርካታ ነገር ነው የተነሳውና መጨረሻ ካነሱት ዶክተር ዮናስ ልነሳና ኢትዮጵያ ውስጥ ያለው መበጣበጥ፣ ኢትዮጵያ ውስጥ ያለው ችግር መንስኤው እድገቱ ዋናው ምክንያቱ ኢትዮጵያ ውስጥ ለመሬት ባየ ቁጥር ለመሬቱን ለመውሰድ አይኑን አግጦ ሲያበቃ ለዛ ደግሞ የዳቦ ስም የሚያወጣ የኢትዮጵያ አንድነት የኢትዮጵያ ሉዓላዊነት ብሎ የሚል የአማራ ልሂቅ ስላለ ነው ኢትዮጵያ ውስጥ ይህን ሁሉ መበጣበጥ ያለው እንጂ ህወሓት ስለመጣ አይደለም። ከህወሓት በፊት ህወሓት ወደ ስልጣን ከመምጣቱ በፊት 17 የታጠቀ ኃይል ኢትዮጵያ ውስጥ ይዋጋ ነበር። ህወሓት አንድ ሆኖ ማለት ነው። ህወሓት ስለነበረ አይደለም እነዚህ የታጠቁ ኃይሎች የነበሩት። ምክንያቱ ግን ኢትዮጵያ ውስጥ ብዝሃነት አለ፣ ብዝሃነትን አልቀበልም ብሎ አንድነት ብቻ የሚል የጨለመ አስተሳሰብ የሚያራምድ ኃይል ስላለ ነው ለዚህ ምክንያት ይሆን ያለው። ለሌላ ማመካኘት ብዙም ሊያዋጣ የሚችል አይመስለኝም። በኋላ ስለመለሱት ወደ ሊጠየቁበት የሚችሉ ነገር የለም ወይ የተባለው፣ እልቂት ተፈጽሟል ትግራይ ውስጥ፣ እልቂት ተፈጽሟል ቤንሻንጉል ውስጥ፣ እልቂት ተፈጽሟል ጋምቤላ ውስጥ፣ እልቂት ተፈጽሟል በጌዲዮ በኮንሶ። እነዚህ ነገሮች የመንግስት እጅም ያለባቸው ናቸው። ስለዚህ የሚጠየቁበትም አለ ግጥም አድርጎ። ለዛም ነው አገሮች እየጮሁ ያሉት አስተካክሉ ያሉት። ወደ ሌላ ሊሂባት እንዳላቀጥል እዚህ ላይ ከፕሪኮንዲሽኑ ጋር ተያይዞ ያነሷቸው ነገሮች አሉ። ፕሪኮንዲሽኖቹ እንደተባለው ተቀምጠዋል እዛ ላይ። የትግራይ ጉዳዮች በትግራይ ብቻ ነው መፈታት ያለበት እያለ ያለው የትግራይ መንግስት፣ ምክንያቱ የእኔ መንግስቴ ብሎ ያለው አካል ባዕድ የሆነ ሰራዊት አስገብቶ ህዝቡን ገደለ፣ ንብረቱን አወደመ፣ ምናልባት እንደ ታሪክ ታይቶ የማይታወቅ እልቂት ፈጽሟል ኢትዮጵያ ትግራይ ውስጥ። ይህንን ያደረገ አካል ትግራይን ወክሎ ሊደራደርለት አይችልም፣ የሞራልም ይሁን የህጋዊም መሰረት ስለሌለው ማለት ነው። ይህንን ያደረገ አካል ትግራይን ወክሎ ሊከራከርም ሊደራደርም ውሳኔ ሊወስንም አይችልም ነው እያልን ያለ ነው። እና ግልጽ የሆነ ነገር ነው እዚህ ላይ እየተወራ ያለው። ይህንን ግልጽ መሆን መቻል አለበት። ቅድም አንድ ነገር ላስቀምጥና እተወዋለሁ። የወልቃይት የራያ የተመለከቱ ነገሮችን አንስተዋል ዶክተር ዮናስ። ምናልባት ወደ ታሪክ ከሄድን ማን የማን እንደነበረ በግልጽ እናገኘዋለን። እዛ አንድ ግልጽ ላድርጉሎት የምፈልገው ነገር ግን አማራ ውስጥ አሁንም በትግርኛ ስም የሚጠራ አሁን ለኢህአዴግ ጊዜ ወይም ደግሞ በህወሓት ጊዜ የመጣ ሳይሆን በአጼ ምኒልክም በአጼ ዮሐንስም በአጼ ኃይለ ስላሴም በደርግም ዘመን በትግርኛ ስም የሚጠሩ ቦታዎች እዛ አሉ። የትግራይ የሆኑ ቦታዎች ያልተወሰዱ ለመጨረሻ ለዶክተር በርሄ ከታላቋ ትግራይ የሚባለው ነገር በዚህ ሁላችን የምንስማማ ይመስለኛል። ቀይ ባህር የትግራይ ህልም አይደለም። ኢትዮጵያ ያለ ወደብ ከማንም አገር የበለጠ እድገት ያሳየች መሆኗን አስመስክረዋል። ህወሓትን በስልጣን በነበረበት ባለፉት 27 ዓመታትም ይህንን ያደረገ አካል ቀይ ባህርን አገኛለሁ ብሎ ከኤርትራ ጋር የሚተያይበት ምንም አይነት ነገር ሊኖር አይችልም። ያልተተገበረው የቦርደር ጉዳዩ ግን ሻዕቢያ እንዲህ ስላለ ነው። እንዳሉት እርሶ ስምምነቱ ላይ አለ እንደዚህ አይነት ቦታዎች በስምምነት መፈታት አለባቸው የሚል ተቀምጧል ያለ ስምምነት ላይ። እሺ ቁጭ ብለን እናድርግ ሲባል ግን የለም ከእናንተ ጋር ቁጭ አልልም፣ ቨርቹዋሊ ዲማርኬት አድርጉ ብሎ ሻዕቢያ እንዲህ ስላለ ነው ያልተሰራው ለማለት ነው እዚህ ላይ።
መልካም አቶ ዮሐንስ እርሶ ጋር ልቆይና በአጭሩ የሚመልሱት ጥያቄ ላስከትል። ዶክተር በርሄንና ዶክተር ዮናስን ጠይቅ ያለው የህወሓት ኃይሎችስ የሚጠየቁባቸው በዚህ በግጭቱ ሂደትም ሆነ ከዚያ በፊት በነበረው ኃላፊነት የሚወስዱበት ጉዳይ አለ? ሌሎቹ ኃላፊነት መውሰድ አለባቸው ያሉትን ተናግረዋል። በእርሶስ በኩል የሚቀበሉት የህወሓት ኃይሎች ሊጠየቁ ይገባል የሚሉት ነገር አለ?
እኔ እስከማውቀው ድረስ አሉላ ህወሓት አይደለም አሁንም እያልን ያለ ነው፣ የትግራይ መንግስት ነው እያልን ያለ ነው። የትግራይ መከላከያ ኃይል ወደዚህ ጦርነት የገባው ራሱን፣ ህዝቡን፣ የትግራይ ክልልን ከጠላት ለመከላከል ነው ወደዚህ ጦርነት የገባው። ሻዕቢያ ገብተዋል መሬት ውስጥ፣ የአማራ ተስፋፊ ኃይል ገብተዋል መሬት ውስጥ፣ የብልጽግና ወታደር ህገ መንግስታዊ ተልእኮውን ትቶ ህዝብ ለመጨፍጨፍ ገብተዋል መሬት ውስጥ። እነዚህ ናቸው ጠላቶቻችን ብሎ ነው የተነሳው የትግራይ መከላከያ ኃይል። እነዚህ ላይ የማያዳግም እርምጃ ወስዷል።
ስለዚህ ባጭሩ የለም ነው የሚሉት?
የለም፣ በዚህ ደረጃ ሊነሳ የሚችል ነገር የለም።
እስኪ የመጨረሻውን ጥያቄ ሁላችሁም በተሻለ ቅርበት እንድትመልሱ ላደርግ። የሚያወዛግቡት ጉዳዮች ለዚህ ክርክር ብቻ ሳይሆን ምናልባትም የሚቀጥሉ ይመስለኛል። የግጭቶችን መብረድና የተሻለ ሁኔታ ፈጥኖ መፈጠሩን አጠያያቂ የሚያደርጉ ጉዳዮች የሚታያሉ። ምናልባትም እነኚህ ሁኔታዎች ቢሻሻሉ በእርግጥ ህዝቡ ይጠቀማል፣ በእርግጥ ህዝብ ከመከራ ይወጣል። አሁን በዚህ ግጭቶች የተጠመዱ ወገኖች ይሄን መከራ ማስተናገድ ያበቃላቸዋል የሚል ተስፋ እንደሚያደርግ ሰው እነኚህ ሶስት አካባቢዎች በምንም አይነት ሁኔታ በምንም አይነት ጊዜ አዲስ ሐሳቦችን ቢመጡ አካባቢዎቹ ወዴትም ፈቃይሉ አብረው መኖራቸው ቀጣይነቱ የሚቋረጥ አይደለምና በቀደመ ክርክራችሁም ይሄን መሰል ጥያቄ አንስተናል። ምናልባት ዛሬ የተሻለ ሰዓቱ ይመስላል። አብረው ያኗኑራሉ ወይ አሁን ያለው ሁኔታ? ካልሆነ በሰላምና በተረጋጋ ሁኔታ ህይወቱን መምራት የሚያስችለው ሁኔታ እንዲፈጠር ቀደም ብሎ አንዳንድ ነጥቦች ፈንጥቃችኋል። በየበኩላችሁ የቡድኖችን መከራከሪያ ትታችሁ ለጊዜው ይሄ ቢደረግ ምናልባት መንገዱ ሊጀምር ይችላል አንድ ሁለት ብላችሁ እነኚህ ሁኔታዎች የተሻለ አጋጣሚ የተሻለ እድል ለመክፈት የእርምጃው መጀመሪያ ሊሆኑ ይችላሉ
የምትሏቸውን ነገሩን እድሉን ልስጣችሁ።
ከአቶ ዮሐንስ ሊጀምርና ወደ ኋላ ልመለስ። አቶ ዮሐንስ፣
የኢትዮጵያ ህገ መንግስት ለፌደራል አካሉ የሰጣው ስልጣን አለ፣ ለክልሎች የሰጣቸው ስልጣን አለ። ክልሎች የራሳቸውን ጉዳይ በራሳቸው ለማስተዳደር ህገ መንግስታዊ መብት ስለሆነ ይህንን ይከበር መጀመሪያ። ከዛ በኋላ የትግራይ ሁኔታ ሆነ ያለበት ታውቃላችሁ። ትግራይ ውስጥ የገባ ወራሪ ተስፋፊ ኃይል አለ። እነዚህ ኃይሎች ከትግራይ መውጣት መቻል አለባቸው። ሰላም እንዲመጣ ከሆነ የተራበ ህዝብ አለ። ለዚህ ህዝብ እህል እንዲያልፍ መድኃኒት እንዲያልፍ መንገዶች መክፈት መቻል አለባቸው። ሰላም እንዲመጣ ከሆነ ከዛ በኋላ ትግራይ ውስጥ የተፈጸሙ ከባባድ የሚባሉ ወንጀሎች አሉ፣ መጣራት አለባቸው። ፈጻሚዎቹም ወደ ህግ መቅረብ መቻል አለባቸው። ይህንን ሲደረግ ደግሞ ገለልተኛ የሆነ አካል ቁጭ ብሎ የሚያነጋግር አካል መምጣት መቻል አለበት። የታሰሩ አካላት አሉ በአዲስ አበባም ይሁን በሌላ አካባቢዎች፣ እነዚህንም መፈታት መቻል አለባቸውና ይሄ ከተደረገ እንደመጀመሪያ ከዛ በኋላ ለወደፊቱስ እንዴት አድርገን አገሪቱን ሰላም እንድትሆን እናድርግ የሚለው ነገር አብሮ መነጋገር የሚቻል ይመስለኛል።
ወልካም ዶክተር ዮናስ።
እሺ፣ ይሄን ባንድ ደቂቃ መልሳለሁ። ግን እዛ ከመድረሴ በፊት አንድ ሪሊ በጣም ኢምፖርታንት ማለት ነው መስጠት አለብኝ። አቶ ዮሐንስ ላሉት ኤርትራን አስገብቶ እንደዚህ ላስገደለን መንግስት በእኛ ውስጥ ገብቶ ውሳኔ ለትግራይ እንዳይሰጥ መጠየቃችን ትክክለኛ ነው ብለዋል። ይሄ ነገር የሚመጣው ከቲፒኤልኤፍ መሆኑ ያስቀልም ያሳዝናልም። የኤርትራን ጦር ኃይል ይዞ አዲስ አበባ ገብቶ አሰብ ምጽዋን ለኤርትራ ሰጥቶ ያለ ኃይል ለ27 ዓመት በገዛበት ጊዜ ይሄንን የውጭ ኃይል አምጥቼ ግብጽን ጨምሮ ከግብጽ እየተረዳ መጥቶ የኢትዮጵያን ህልውና ቼ መሬት አስገንጥዬ ሰጥቻለሁኝ በኔ ገፋፊነት፣ ስለዚህ የእናንተን መብትና እኩልነት መጠበቅ አልችልም ብሎ ራሱን ከእንደዚህ አይነት ስልጣን ዊዝድሮ ካላደረገ ቡድን ነው አሁን አቶ ዮሐንስ የሚሉትን የምንሰማው። እሱ ትንሽ እንትን ይላል። በሁለተኛ ደረጃ አሁን ለጥየቀው ለመመለስ በእርግጥ መፍትሄ መምጣት አለበት። እየተሰቃየ ያለው የትግራይ ህዝብ ነው፣ እየተሰቃየ ያለው የአማራ ህዝብ ነው፣ እየተሰቃየ ያለው የኢትዮጵያ ህዝብ ነው፣ የኢትዮጵያ ኢኮኖሚ ነው። እዛ ግን ከመድረሳችን በፊት የመጀመሪያ ፓራሜትሩ መሆን ያለበት ምንድን ነው መጠየቅ ያለበት? ምንድን ነው መስማሚያ ፖይንት ያሉበት? እንደዚህ አይነት ነገር በሚደረግበት ጊዜ መነሻው ምንድን ነው? ዋት አር ዘ ሚኒመም ፖይንትስ ልንስማማ የምንችልበት? ቲፒኤልኤፍ ያቀረበው ፕሪኮንዲሽንስ እንቀበላቸው እንኳን ቢባል በጣም የሚያወዛግቡ ናቸው። ስለዚህ ምንድን ነው መሰረታዊ የሆነ ቤዚክ የሆነ ሚኒመም ፖይንቶች ለጠረጴዛው ጋር ሊያመጡን የሚችሉት ከሚለው መሆን አለበት። እዛ ውጪ ግን የቲፒኤልኤፍ እና የእሱ አካባቢ ያሉ ኤሊቶች ይሄ ማናለብኝነትና ኢንቪንሲቢሊቲ እኛ ከሌላው ኢትዮጵያ ህዝብ የተሻልንን የሚል አፓርታይድ አቲቲዩድ እስካለ ድረስ ይሄ ብቻ አይደለም የሚቀጥለው ትውልድም በሰላም መኖር አይችልም። ያ ነው ችግሩ። ያ እስካልተፈታ ድረስ ይሄን ጦርነት ያመጣው እሱ ነው። አሁንም ጦርነቱ እንዲራዘም የሚያደርጉት ፕሪኮንዲሽኖቹ ሪፍሌክት የሚያደርጉት እሱ ነው። ለዛ መፍትሄ እስካልተገኘ ድረስ ወዴትም ማን። ለዛ ነው የትግራይ ህዝብ የትግራይ ልሂቃን የኢንተርናሽናል ኮሚኒቲ እዚህ ውስጥ መግባት ያለበት። ያን ለማግኘት ደግሞ ትልቁ ስራ በተለይ በኢትዮጵያ መንግስት በኩል በፐብሊክ ሪሌሽንስ ደረጃ ለኢትዮጵያም ህዝብ ማሳወቅ፣ ለትግራይም ህዝብ ማሳወቅ፣ ለኢንተርናሽናል ኮሚኒቲው ማሳወቅ ያስፈልጋል።
መልካም ዶክተር በርሄ።
እኔም ቅድም በተናገርኩት እኔ ነው የሚያገባኝ የኤርትራ ጉዳይ የኢትዮጵያና የኤርትራ ግንኙነት ጉዳይ ነው እና በሁለቱ አገሮች መካከል ያለው የተማማቀ ጥሩ ግንኙነት ባለፈው 3 ዓመት ተፈጠረው የህወሓት ፍላጎት ከተሳካ ከዛ በፊት ወደ ነበረው የጨለማና የመፋጠጥ ነው የጦርነት ዝግጅት ሁኔታ ለመመለስ ነው እና በጣም የሚያስመኝ አይደለም። እኔ ግን ማምነው ምንድን ነው በሰዎች በጎ ፍላጎትና ጥሩ ግብረ ገብነት መንፈስ ነው ማምነው። ስለዚህ የትግራይ ህዝብና የኢትዮጵያ ህዝብ እንዲሁም መንግስት ይሄ የሰላም እድል ወደፊት የሚጓዝበት መንገድ መከተልና በሁለቱ ሀገሮች አቅድም እንዳልኩት የእኛ ወንድማማችነት የእኛ መቀራረብ ለጠላቶቻችን ትልቅ ክንድ ስለሚሆንባቸው በጣም ይፈራሉና እሱን ጠብቀን መሄድ ይኖርብናል ባይ ነኝ። ወደኋላ የሚመልሰን ኃይል በፈለገው መንገድ መጠንቀቅ አለብን። ኤርትራ እንደሆነች ያው ኖራበታለች፣ ግን የሚያስመኝም አይደለም ምክንያቱም ብዙ ዋጋ ከፍላበታለች። ግን ይሄ ነው መረዳት ያለብን። ይሄ የሚነገረው ነገር ተመልሶ ወደዛ ወደፊት በጣም አስከፊ ወደሆነ ሁኔታ የሚመለስ ነገር ከሱ መጠንቀቅ አለብን። ጥሩ ጥሩ ነገር ተመልከን ጥሩ ጥሩ ነገር እንደምንደረግ።
የምሽቱ የተያዘው ሰዓታችን ተጠናቀቀ። አድማጮች ውይይቱን ሙሉ ክፍል በዌብሳይታችን ላይ ታገኙታላችሁ። ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ሰለሞን አባተ ስም ጽዮን ግርማ ሰናበታችኋለሁ። ደህና ደሩ። Thank you.